Laudetur Jesus Christus, it barek Jesus Christus. Ye, I Vatican Radio now. Vatican Radio be Ethiopia yesat akotater twat ka and sat skan sat tokul bezet enshi 650 kilohertz wein be 31 meter band mata ka and sat tokul ska 2 sat ba 11625 kilohertz wein ba 6 meter band ba 13765 kilohertz wein ba 22 meter band ye qedist member zenaochinna yeteleyayu alemawi merejawochin izo ይቀርባል አድማጮች ዝግጅቶቻችንን በኢንተርኔት ለመከታተል www.radiovaticana.va የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ ለታዊ ዝግጅቶቻችንን ለመከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ራዲዮ የአማርኛ ክፍል የሚለውን ገጽ ላይ ያለውን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ። ዝግጅታችን አሁን ይጀምራል።
ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን ያማረኛው ክፍል የሚቀርብላችሁን የረቡ የሰኔ 14 2009 ዓ.ም ምረት ዕለታዊ ስርጭታችንን ነው። የዛሬውን ዕለት ስርጭታችንን በሚገባ መከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ረሰ ሊቃነ ጳጳሳት ፍራንቸስኮ በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናንና የአገር ጎብኚዎች ባደረጉት አስተምሮ የቅዱሳን ሕይወት የክርስትና አስተሳሰቦች ገቢራዊ ሊሆኑ አይችሉም የሚለውን አስተሳሰብ ፉርሽ እንደሆነ ያሳያል ማለታቸው ብፁዕ ካርዲናል ኢቫን ዲያስ በ81 ዓመት ዕድሜያቸው ከዚህ ዓለም በሞት መለየታቸው ረሰ ሊቃነ ጳጳሳት ፍራንቸስኮ በመጪው ዓመት ቺሊንና ፔሩን እንደሚጎበኙ መገለጹን የሚያትቱ ዘገባዎችን በዛሬው ዕለት ወደናንተ አድማጮቻችን ጆሮ የምናደርሳቸው ዜናዎች ይሆናሉ። አብራችሁን በመሆን ዝግጅቶቻችንን ሁሉ እንድትከታተሉን ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ረሰ ሊቃነ ጳጳሳት ፍራንቸስኮ በሳምንት አንድ ቀን በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ረፋዱ ላይ ለሚሰበሰቡ ምእመናንና የአገር ጎብኚዎች ሰፋ ያለ የጠቅላላ አስተምሮን እንደሚያደርጉ ይታወቃል። የዚህ አጠቃላይ አስተምሮ አንድ አካል በሆነው በሰኔ 14 2009 ዓ.ም አስተምሯቸው ከዚህ በፊት የክርስቲያን ተስፋ በሚል አርዕስት ያደርጉት የነበረው አስተምሮ ቀጣይ ክፍል እንደነበረም የተገለጸ ሲሆን በእለቱ በተነበበውና ወደ ዕብራውያን በተጻፈው መልእክት ላይ በምዕራፍ 11 ቁጥር 40 ላይ በተጠቀሰው እግዚአብሔር ለኛ የተሻለ ነገር አቅዶልናል እንደ ደመና በዙሪያችን የከበቡን እነዚህ ሁሉ ምስክሮች አሉን በሚል ሐረግ ዙሪያ ላይ ያጠነጠነ እንደነበረም ለመረዳት ተችሏል።
ካሪ ፍራቴሊ ኤ ሶሬሌ ቦንጆርኖ Nel giorno del nostro battesimo è risuonata per noi l'invocazione dei santi.
Wud wendimochena ehtoche egna betetemeknebet ken lenya yemisalliu yeqdusal limena begziabier zend astegabtwal bemalet astemruachon yejemerut qdusnetachaw kezih befit yejemernawunna yekristyan tasfa bemil teqlelbala astesaseb sinadergaw yenebero astemro በዛሬው ዕለት ደግሞ ከኛ በፊት የነበሩና በእምነት ማህተም አትመውን ከዚህ ዓለም የተለዩትን ቅዱሳን ላይ ያተኮረ ትምህርት እንደሚሆን የገለጹት ቅዱስነታቸው በዕለቱ በተነበበውና ወደ ዕብራውያን በተጻፈው መልእክት ላይ ተመርኩዘው እንደ ደመና በዙሪያችን የከበቡን እነዚህ ሁሉ ምስክሮች አሉን፣ እነዚህም እንደ ሸክም የሆነብንን ነገር ሁሉ አስወግደን በፊታችን ያለውን ሩጫ በትዕግሥት መሮጥ እንድንችል ይረዱናል ብለዋል። የጥምቀት የተክሊልና የክህነት ምስጢራት በሚሰጡባቸው ወቅቶች ሁሉ የቅዱሳን ሱታፌና አማላጅነታቸው ከእኛ ጋር ይሆን ዘንድ በማሰብና በማመን የቅዱሳንን ስም የያዘ የመማፀኛ ልጣንያ እንደሚደገም በማስታወስ አስተምሯቸውን የቀጠሉት ቅዱስነታቸው ይህም የእነርሱ አማላጅነት እያንዳንዳችን የተሰጠንን ጥሪ በአግባቡ መወጣት እንችል ዘንድ ይረዳናል ብለዋል። የቅዱሳን ሕይወት የክርስትና አስተሳሰቦች ገቢራዊ ሊሆኑ አይችሉም የሚለውን አስተሳሰብ ፉርሽ እንደሚያደርገው በመግለጽ አስተምሯቸውን የቀጠሉት ቅዱስነታቸው ምንም እንኳን ሰዎች በመሆናችን የተነሳ ደካሞች ብንሆንም በእግዚአብሔር ጸጋና በቅዱሳን አማላጅነት በእምነታችን እንድንጸናና ተስፋ እንዳንቆርጥ በማድረግ ይህ የምንኖርበት ዓለማችን መንፈሳዊ ለውጥ እንዲያመጣና ክርስቶስ የተሰጠን ተስፋ ሁሉ ምልአት እንዲያገኝ ያግዛል ብለዋል። ሁላችንም ቅዱሳን እንድንሆን ዘንድ እግዚአብሔር እንዲረዳን መማጸን ያስፈልጋል ያሉት ቅዱስነታቸው በዚህ ዓለም ሕያው የክርስቶስ ምስክሮች እንድንሆን በጥንካሬ የተሞላ የእርሱ ምስክሮች እንድንሆንና ቅዱስ ወንጌልን ለሁሉም ወንድሞቻችንና እህቶቻችን ማሰራጨት እንድንችል በተለይም ደግሞ በከፍተኛ ሥቃይ ውስጥ የሚገኙትንና ተስፋቸው እየደመዘዘ የሚገኙ ሰዎችን መርዳት እንድንችል ጸጋውን እንዲሰጠን እግዚአብሔርን መማጸን ያስፈልጋል ካሉ በኋላ የዕለቱን አስተምሮ አጠናቀዋል።
ዜና ዕረፍት። በቅድስት መንበር የቀድሞ የስብከተ ቅዱስ ወንጌል ሊቀ መንበርና በህንድ የሙምባይ ሊቀ ጳጳሳት ብፁዕ ካርዲናል ኢቫን ዲያስ በ81 ዓመት ዕድሜያቸውን ከዚህ ዓለም በሞት መለየታቸውን ቅድስት መንበር አስታውቃለች። በብፁዕ ካርዲናል ኢቫን ዲያስ ህልፈት የካርዲናሎች ጉባኤ 116 ርዕሰ ሊቃነ ጳጳሳት የመምረጥ መብት ባላቸው 104 የመምረጥ መብት በሌላቸው በአጠቃላይ በ220 ካርዲናሎች የቆመ እንደሚሆን ቅድስት መንበር አክላ አስገንዝባለች። ሟቹ ካርዲናል ኢቫን ዲያስ እንደ ኤውሮፓ አቆጣጠር በ1936 በህንድ ሙምባይ ላይ የተወለዱ ወርሃ ታህሳስ 1958 ማዕርገ ክህነት የተቀበሉ ለቅድስት መንበር ከፍተኛ የዲፕሎማሲ አገልግሎት የሰጡ ናቸው። ብፁዕ ካርዲናል ኢቫን ዲያስ እዚህ ሮም ውስጥ በጳጳሳዊ ዩኒቨርሲቲ ላቴራንንሴ ሕገ ቀኖና ቤተ ክርስቲያን ያጠናቀቁ እንደ አውሮፓ አቆጣጠር በ1964 ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ ያሳተፈ በህንድ ሙምባይ ከተማ ላይ የተካሄደው የቅዱስ ቁርባን ጉባኤ ያዘጋጁና ያቀናበሩ እንደሆኑም ተገልጠዋል። በ2001 በቅድስት መንበር የስብከተ ቅዱስ ወንጌል ማኅበር የበላይ ኃላፊ ሆነው እንዲያገለግሉ በቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ መሰየማቸው እና እስከ 2011 ማገልገላቸው ይታወቃል። በተለያዩ የዓለም ሀገራት ኢትዮጵያ፣ ሩዋንዳ፣ ብሩንዲ፣ ኡጋንዳ፣ ዛምቢያ፣ ኬንያ፣ ታንዛኒያ፣ ጋና፣ በኒንና ቶጎ እንዲሁም ሌሎች ሀገራት የቅድስት መንበር ሐዋርያዊ እንደራሴ ሆነው ያገለገሉ ስመጥሩ መንፈሳዊ አባት መኖራቸው ተዘግበዋል። የብፁዕ ካርዲናል ኢቫን ዲያስ የቀብር ሥነ ሥርዓት ዛሬ ከቀትር በኋላ በቅዱስ ጴጥሮስ ባዚሊክ ተፈጽመዋል። የፍትሐትና ስንብታ ሥነ ሥርዓቱ የመሩ ብፁዕ ካርዲናል አንጀሎ ሶዳኖ ናቸው።
ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሎምባርዲያ ክፍለ ሀገር ማንቶቫ አውራጃ በምትገኘው በከተማ ፖትሶሎ የሚገኘውን የአባ ፕሪሞ ማትሶላሪ የመቃብር ስፍራ መንፈሳዊ ንግደት ፈጽመው ጸሎት ማሳረጋቸው የገለጡት የቫቲካን ሬዲዮ ልዑክ ጋዜጠኛ አሌሳንድሮ ጂሶቲ አያይዘው የክሬሞና ሊቀ ጳጳስ ብፁዕ አቡነ አንቶኒዮ ናፖሊዮኒ በዚህ አጋጣሚም እንደ አውሮፓውያን አቆጣጠር መስከረም 18 ቀን 2017 ዓመተ ምህረት ቤተክርስቲያን ለአባ ማትሶላሪ ብፅዕና ለማወጅ የሚያስችለው ቤተክርስቲያናዊ ሂደት መጀመሩንም ማሳወቃቸው ጠቁመው ቅዱስ አባታችን በዚህ የአባ ማትሶላሪ አጽም ባረፈበት ስፍራ ተገኝተው የግል መንፈሳዊ ንግደት ፈጽመዋል። ሆኖም የግል ያሉት መሆን ቀርቶ በአንድ ወቅት አባ ማትሶላሪ ለቅዱስ ጴጥሮስ ተከታይ ፍቅሩ አለኝ በማለት የተናገሩት ቃል እንደ መንፈሳዊ መርህ ያነገቡ ብዙ የአባ ማትሶላሪ ወዳጆች ምዕመናንና ወጣቶች መገኘታቸው ገልጠው በዚህ አጋጣሚም ቅዱስነታቸው በለገሱት ቃለ ምዕዳን አባ ማትሶላሪን የኖሩት ሕይወት የክርስትናን ሕይወት በሚገባ ለማይኖሩ ሁሉ እንቅፋት እንደነበር ገልጠው ይህም ክርስቲያንን ባዮች በተግባር ግን ክርስቲያን ያልሆነ ሕይወት ይኖሩ ለነበሩት ሁሉ እንቅፋት ነበር። ፈሪሳዊነት የማይከተለው ክህነት ለቤተ ክርስቲያን ኃይል መሆኑ መስክረዋል። አባ ማትሶላሪ ይህንን አይነት ክህነት በኢጣሊያ የኖሩ የቤተ ክርስቲያን ልጅ ናቸው ያሉት ቅዱስ አባታችን አያይዘውም አባ ፕሪሞ ማትሶላሪ የኢጣሊያ ቆሞስ በማለት ገልጠው ያንን በአንድ ወቅት ጳውሎስ ስድስተኛ ይህንን ነቢይ የሆነው የቦቶሎ ቆሞስ እግረ እግሩን መከተል ምንኛ ይከብዳል ብለው ትልቅና ጥልቅ ካህን ነቢይ በማለት ገልጠውት እንደነበርም አስታውሰው የአባ ማትሶላሪ ቃልና ስብከት ጽሑፍ በጠቅላላ ከዚያ ከእግዚአብሔር ቃል እየመነጨ ወደ ማንኛውም ተራ ተግባር ያልወረደ የቅዱሳት ምስጢራት አሰራራቸውና የሚያሳርጉት ምሥዋዕተ ቅዳሴ ወንጌላዊነት የተካነ አሳማኝ ጥልቅ እምነት የሚያንጸባርቅ ይህንን የሚከታተል ውስጡ ከመነካትም አልፎ ከአሳማኝ እምነት ጋር የሚያገናኝ ነበር። ራሳቸውን በመለወጥ ሌሎችንና ዓለምን ለመለወጥ ጥረት ካደረጉት የቤተ ክርስቲያን ልጆች ውስጥ አንዱ ናቸው። የእግዚአብሔር ምሕረት ያስቀደሙ በማለት እንደገለጧቸው አሌሳንድሮ ጂሶቲ አስታወቁ። ቤተ ክርስቲያንን ላለፈው ታሪክ እስረኛ ሳትሆን ቤተ ክርስቲያን ዓለምን ገዛ እራሱ አሳልፎ በሰጠው ፍቅር አማካኝነት ለመለወጥ ቃል ሥጋ ሆነ በእኛም አደረ የሚለውን የትስብእቱ ቴዎሎጊያ የቁምስና ማዕከል በማድረግ ሰብአዊነታችንን ዳግም ሊያጎናጽፈን የመጣው ኢየሱስ በመከተል ይህንን አዲስ ሰብአዊነት በማስፋፋት ቁምስና የህሉናና የከተሞቻችን ጥጋ ጥግ ወደ ሆነው ክልል በማቅናት የሕዝበ እግዚአብሔር ቤት እንድትሆን የጣሩ መሆናቸው ያስረዱት ቅዱስ አባታችን አያይዘው አባ ማትሶላሪ የዓለማችን ዕጣ ዕድል በዚያ በህሉናና በከተሞቻችን ጥጋ ጥግ የጸና መሆኑ ታምነው የጠፉትን ፍለጋ የተጉ በመሆናቸውም ለራቁት ቆሞስ የሚል መጠሪያ የተሰጣቸው ከመሆኑም ባሻገር ማንም ለእግዚአብሔር ፍቅር ሩቅ እንዳልሆነ በማስተማር በድህነት የኖሩ እንጂ ድሃይ ካህን እንዳልነበሩ ገልጠዋል እያሉት የቫቲካን ሬዲዮ ልዑክ ጋዜጠኛ ጂሶቲ አያይዘው ሁሉም የአባ ማትሶላሪ መንፈሳዊነት እንደ ትልቅ መንፈሳዊ ሀብት በመከተል የእሳቸውን አብነት በመኖር ማንም ከድህነት እቅድ ውጭ እንዳልሆነና የመዳን እቅድ እግዚአብሔር ለሁሉም ሰው ዘር የሰጠው ጸጋ ነው እንዳሉ አስታውቀዋል። በመጨረሻም ቅዱስ አባታችን የአባ ማትሶላሪ ጸሎት እርሱም ያንን የእግዚአብሔር ምሕረት የሚያስታውስ ማንም ለምሕረት ብቃት ያለው ሳይሆን የእግዚአብሔር ማሕሪነት ብቃት አልቦነታችን ኃጢአተኛነታችንን ሁሉ ተሻግሮ እኛነታችንን የሚሻ መሆኑ በጥልቀት የሚያብራራውን የድህነት ጸጋ ላይ ያማከለው ጸሎታቸውን ደግሞ ለተመሳሳይ የግል መንፈሳዊ ጉብኝት ወደ የአባ ሚላን የመቃብር ስፍራ ወደሚገኝበት ባርቢያና ከተማ ከመነሳታቸው በፊት እዛው ለተገኙት ሁሉ ሐዋርያው ቡራኬ መስጠታቸው ጂሶቲ ገልጠዋል።
ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንሲስ የቺሊና ፔሩ መንግሥታት መሪዎች ባደረጉላቸው ጥሪ መሠረት ፊታችን ጥር ወር 2018 እንደ ጎርጎሪዮስ አቆጣጠር ሁለቱ የላቲን አሜሪካ ሀገራት እንደሚጎበኙ የቅድስት መንበር ክፍል ማኅተም አስታውቋል። ቅድስነታቸው ወርሃ ጥር 18 ቀን ፔሩ እንደሚጎበኙና ርዕሰ ከተማ ሊማ፣ ፑኤርቶ ማልዶናዶ፣ ትሪሁዮ ከተሞች እንደሚጎበኙ ክፍል ማኅተም ቫቲካን ዘግበዋል። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ቺሊ ሲጎበኙ ርዕሰ ከተማ ሳንቲያጎ ደል ቺሊ፣ ቶሙቾ፣ ኤቲኬ ከተሞች እንደሚጎበኙ የቅድስት መንበር ክፍል ማህተም አስገንዝበዋል። በቺሊ የቅድስት መንበር ሐዋርያው እንደራሴ ብፁዕ አቡነ ኢቮ ስካፖሎ ርዕሰ ሊቃነ ጳጳሳት ፍራንሲስ በቺሊ ሐዋርያው ጉብኝት ለማከናወን ማቀዳቸው መልካምና አስደሳች ዜና በማለት አስተያየት መስጠታቸው ተመልክተዋል። የቺሊ ካቶሊካዊት ቤተ ክርስቲያን ረኪበ ጳጳሳት ፕሬዚደንት ብፁዕ አቡነ ሳንቲያጎ ሲልቫ በበኩላቸው ቅድስነታቸው በቺሊ የሚያካሂዱት ሐዋርያው ጉብኝት የቺሊ ቤተ ክርስቲያን መልካምና ፍትሐዊ ማኅበረሰብ ለመገንባት ለምታካሄደው ጥረት አዎንታው ግፊት የሚሰጥ ይሆናል ሲሉ መግለጫ መስጠታቸው ከሳንቲያጎ ደል ቺሊ የደረሰ ዜና አስገንዝበዋል። የርዕሰ ከተማ ሳንቲያጎ ሊቀ ጳጳሳት ብፁዕ ካርዲናል ሪካርዶ ኤዛቲ እንዳመለከቱት የቺሊ በተለይ የርዕሰ ከተማ ሳንቲያጎ ደል ቺሊ ሕዝብ ሰላም እና ፍትህ ለማነጽ ለተያዘው ጥረት ተስፋ ሰጪ መሆኑና ሐዋርያው ጉብኝቱ በጉጉት የሚጠበቅ መልካም ዜና ሰምተናል በማለት የተሰማቸውን ደስታ መግለጣቸው ተመልክተዋል። ይህ በዚህ እንዳለ ሆኖ ርዕሰ ሊቃነ ጳጳሳት ፍራንሲስ ትናንትና ረፋድ ላይ በቅድስት መንበር የተመደበላቸው ጊዜ አጠናቀው ወደ ሀገራቸው የሚመለሱ የፖርቱጋል አምባሳደር አንቶኒዮ ዴ አልሜይዳ ሪቤሪዮ ተቀብለው ማነጋገራቸው በእስፓኛ የባርቸሎና ሀገረ ስብከት የቼን ረዳት ጳጳስ መሰየማቸውና ረዳት ጳጳስ ሆነው የተሰየሙት ጠቀ ክቡር ካህን አባ ሰርጂ ጎርዶ ሮድሪገስ መሆናቸው ቫቲካን ላይ ወጣ መግለጫ አመልክተዋል።
እንደሮፓና ቆጣጥር ሰኔ 20 ቀን 2017 ዓመተ ምህረት ቅዱስ አባታችን ሰሊቃነ ጳጳሳት ፍራንቼስኮ ባርቢያና ከተማው ደሚገኘው የአባ ሎሬንዞ ሚላኒ አጽም ወዳረፈበት የመቃብር ስፍራ የግል መንፈሳዊ ንግደት ፈጽመው ጸሎት ማሳረጋቸው የቫቲካን ሬዲዮ ለኦክ ጋዜጠኛ ሉካ ኮላዲ ካጠናቀሩት ዘገባ ለመረዳት ተችሏል። እነዚህ ሁለቱ የኢጣሊያ ዜጋ የሆኑት ካህናት በኢጣሊያና በቤተ ክርስቲያን ታሪክ በተለይ ደግሞ ወንጌላዊ ባህል በቃልና በህይወት በማስፋፋት ወንጌላዊ ህይወት በመኖራቸው ብቻ እንቅፋት ሆኖ ቢታዩም ኢየሱስን የመምሰል መንገድ ብቻ ግድ ያላቸው የድሆች ሰብአዊ መብትና ክብር ሙሉ በሙሉ እንዲከበር እያስተማሩ ለተናቁት ለድሆች ጠበቃ ሆነው ክህነታዊ ህይወታቸውን ድምጽ ለሌለው ድምጽ በመሆን በሙላት ይኖሩ ጥለውት ያለፉትን ክርስቲያናዊ ምስክርነት ዳግም የሚያነቃቃ ሐዋርያዊ ጉብኝት ቅዱስ አባታችን ሰሊቃነ ጳጳሳት ፍራንቼስኮ ፈጽመው ባስደመጡት ቃለ ምዕዳን ድምጽ ለሌላቸው ድምጽ መሆን አለቃል ሰብአዊ መብትና ክብር የለም። በስራና ሙሉ በሙሉ የቤተ ክርስቲያን አባል በመሆን በመትኖርበት ማህበረሰብ ዘንድ ሙሉ ዜጋዊ ሆኖ ለመኖር የሚያስችለው መንገድ የሚከፍት ቃል ነው። ድምጽ ለሌለው ድምጽና ቃል በመሆን ሰብአዊ መብትና ክብር አበቃ መሆን ያለው አስፈላጊነት አበክረው አባ ሚላኒ በሰማያዊ ቤት የተወለዱበት ዝክረ 50ኛው ዓመት ምክንያት ቅዱስ አባታችን ባካሄዱት መንፈሳዊ ንግደት አባ ሚላኒ ገዛ ራሳቸውን በሙላት ለኢየሱስ ክርስቶስ በመስጠት በርሱ አማካኝነት ወንድሞች ጋር በመገናኘት ለሚያስፈልጋቸው ሁሉ ቅርብ በመሆን ይህንን ቅርበት ስለ ክብራቸውና መብታቸው በመከራከር ተርጉመው ሰብአዊ መብትና ክብር መቼም ቢሆን መጣስ የሌለበት የእግዚአብሔር አርአያና አምሳያ ሆነን በመፈጠራችን ላይ ንቡር የሆነው መለያችን መሆኑ ያስገነዘቡ ናቸው እንዳሉ የቫቲካን ሬዲዮ ለኦክ ጋዜጠኛ ኮላዲ አስታወቁ። ቅዱስ አባታችን በዚህ ባካሄዱት ሐዋርያዊ ጉብኝት ያንን አባ ሚላኒ በሕይወት ዘመን ይመኙት የነበረው በጳጳስና በሮማው ጳጳስ ተሰሚነት አግኝተው እሳቸው ያነቃቁት ሐዋርያዊ ግብረ ኖሎ ቤተ ክርስቲያን ተቀባይነት በመስጠት ትደግፍላቸው ዘንድ ይመኙት የነበረውን ነገር ግን በዚያኑ ወቅት ያልታደሉትን ተቀባይነት የሚሰጥና ሙሉ ዕውቅና የሚሰጥ ወንጌላዊ አገልግሎታቸው ብዙውን ጊዜ በአሁኑ ሰዓት የሚታየው ሐዋርያዊ ግብረ ኖሎ መደናገር የሌለበት በቀጥታ ድምፅ ለሌለው ድምፅ ለተናቀውና ለደሃው ጠበቃ በመሆን ክርስቶሳዊ ሕይወት በቤተ ክርስቲያን ውስጥ የመሰከሩ ፍትህ ያነቃቁ የሁሉም መሰረታዊ ፍላጎት የማግኘት መብት ዓለምንም ቅድመ ሁኔታ እንዲረጋገጥላቸው ካለመታከት ፍትህ እኩልነትና ወንድማማችነትን ድምጻቸውን ከፍ በማድረግ የሰበኩ መሆናቸው መስክረዋል ያሉት ለኦክ ጋዜጠኛ ኮላዲ አያይዘው ቅዱስ አባታችን በዚህ ባካይዱት ጉብኝት ያባ ሚላኒ የንጸት ስልት በመከተል በዚያ እጅግ ከባድ በሆነው ዘመን በንጸት ተልእኮ ለሚያገለግሉት አባ ሚላኒ በቅርበት ያወቋቸው በአሁኑ ሰዓት በእድሜ የገፉት ሌሎች ታሪካቸውን በማንበብ ትተውት ያለፈውን አብነት በመከተል የአባ ሚላኒ የንጸት ስልት በመከተል የሚያገለግሉትን ሁሉ አመስግነው አባ ሚላኒ ቤተክርስቲያን እንዴት መፈቀር እንዳለባትና በውስጧ እንዴት መኖር እንዳለብን በቃልና በህይወት ያስተማሩ ናቸው። ምንም እንኳ በቤተክርስቲያን ውስጥ ስቃይ ቢደርስብንም ቤተክርስቲያንን ማፍቀር እውነትን በመከተልና በመኖር የመሰከሩት ምናልባት ውጥረት የፈጠረ መስሎ ቢታይም ነገር ግን ፈጽሞ ከቤተክርስቲያን ራሱን ያላገለለ በቤተክርስቲያን ውስጥ የኖረ ካህን ነበር ካሉ በኋላ ቅዱስ አባታችን አክለው የሳቸው እዛው መገኘት በመቃብሩ ስፍራ ተገኝተው ጸሎት ለማሳረግ መወሰናቸው ያንን ያባ ሚላኒ እናት ልጃቸው ክህነት ተቀብሎ የኖረው ህይወት የሰጠው አገልግሎት ለመለያየት ምክንያት ሳይሆን ለወደትና ለቤተክርስቲያን ክብር መሆኑ እንዲታወቅለት አገልግሎቱና ምስክርነቱ ለቤተክርስቲያን ፍቅር እንደሆነ ከቤተክርስቲያን እውቅና እንዲያገኝ የነበራቸው ምኞት ምክንያት ይኸው በልጃቸው የመቃብር ስፍራ በመገኘት ለመጸለይ እንደፈለጉና አባ ሚላኒ እውነተኛ የቤተክርስቲያን አገልጋይ መሆናቸው ለማረጋገጥ መሆኑ ባስደመጡት ቃል ማብራራታቸው ኮላዲ ይጠቁማሉ። ልጄን እጅግ ያሰቃየች ቤተክርስቲያን ክህነቱን እየሰጠችው እርሷ ነች። የሚደንቀኝ የልጄ ትልቅ እምነት ነው በማለት ያባ ሚላኒ እናት ባንድ ወቅት የተናገሩትን ቃል ያስታወሱት ቅዱስ አባታችን በእውነቱ አባ ሚላኒ እውነተኛ ካህን ናቸው። ቤተክርስቲያንና ህዝበ እግዚአብሔርን ደሆችን በክርስቶስ ያፈቀረ ካህን ነው በማለት ያስደመጡት ቃል ሲያጠቃልሉ እዛው ለተገኙት ሁሉ በማመስገን ሐዋርያው ቡራኬ መስጠታቸው ልዑክ ጋዜጠኛ ኮላዲ አስታወቁ።
ባለፈው ሐሙስ በቅድስት መንበር ለሙሉ ሰብአዊ እድገት አገልግሎት ከማኅበራዊ ሳይንስ አካዳሚ ጋር በመተባበር ሙሰኞችና የማፊያ ሰዎች ትኩረት የሰጠ ሀገራት አቀፍ ስብሰባ ተካሂዶ ነበር። በቅድስት መንበር የሙሉ ሰብአዊ እድገት አገልግሎት ተቋም የበላይ ኃላፊ ብፁዕ ካርዲናል ፒተር ታክሰን እንዳመለከቱት ጸረ ሙስናና ማፊያ መረባረብ ህጋዊነት ማስከበር ብቻ ሳይሆን የሞራልና ስልጣኔ ጉዳይ መሆኑ መግለጫ ሰጡ። ብፁዕ ካርዲናል ፒተር ታክሰን ስብሰባው የተካሄደበት ምክንያት ሙስናና ማፊያዎች የሚፈጽሙት አመፅ የሰብአዊ መብቶች ተጸራሪ በመሆናቸው እንደሆነ ጠቁመው የሰው ሰብአዊ ክብር መረገጥ፣ መከልከል፣ መደናቀፍ የለበትም አክለዋል። በቅድስት መንበር ለሙሉ ሰብአዊ እድገት አገልግሎት ለሰብአዊ መብቶች ለማክበር የቆመ እንደሆነም በተጨማሪ አብራርተዋል። ሊቀ ጳጳሳት ብፁዕ አቡነ ሲልቫኖ ማሪያ ቶማዚ በበኩላቸው ሙስና የበለጸጉና ያልበለጸጉ እንዲሁም በመታደግ ላይ የሚገኙ ሀገራት እያመሰ የሚገኘው ኃይለኛ ህመም ነውና ይህን ለአንዴና ለሁል ጊዜ ለመግታት የፍትህ ባህል ማሳደግ ህዝብን መቀስቀስ ያሻል ብለዋል። ትናንትና የዓለም ስደተኞች ቀን በዓለም ዙሪያ ታስቦ ውለዋል። ዕለቱን ምክንያት በማድረግ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ኃላፊ ፊሊፖ ግራንዲ በሰጡት መግለጫ ለስደተኞች ደራሽ የሆኑ ሀገራትን አመስግነዋል፣ አወድሰዋልም። ሌሎች ሀገራትም የእነሱ ፈለግ እንዲከተሉ ተማጽነዋል። እንደ ጎርጎሪዮስ አቆጣጠር በ2016 ጦርነትና ግድያን በመሸሽ በረሃብና በተፈጥሮ አደጋዎች ሰበብ የተሰደደው ህዝብ ቁጥር 65.5 ሚሊዮን መድረሱ ዓለም አቀፉ የተባበሩት መንግስታት ድርጅት አስታውቋል። ይህ ቁጥር በዓለም የቅርብ ዘመን ታሪክ እጅግ ከፍተኛ መሆኑም አክሎ አመልክተዋል።
ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በመጪው ህዳር 10 2010 ዓ.ም በዓለም አቀፍ ደረጃ የመጀመሪያው የድሆች ቀን ይከበር ዘንድ መወሰናቸው ይታወቃል። ይህንን በመጪው ህዳር 10 2010 ዓ.ም ለመጀመሪያው ጊዜ በዓለም አቀፍ ደረጃ የሚከበረውን የድሆችን ቀን አስመልክተው ቅድመ አስተንትኖ ይደረግበት ዘንድ በሰኔ 6 2009 ዓ.ም ሰፋ ያለ መልእክት አስተላልፈዋል። ይህንን መልእክት በተከታታይ ወደ እናንተ አድማጮቻችን እንደምናደርስ ቃል በገባነው መሰረት እነሆ በዛሬው ለዝግጅታችን አራተኛውን ክፍል ወደ እናንተ እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ተራ ቁጥር 4 ከሁሉም በላይ ለክርስቶስ ተከታዮች ድህነት ማለት በክርስቶስ ድህነት ውስጥ ሆኖ ኢየሱስን የመከተል ጥሪ ማለት መሆኑን በፍጹም መረሳት የለበትም። ከእርሱ ጀርባና ጎን በመሆን በመጓዝ ወደ እግዚአብሔር መንግሥት መጓዝ ማለት ነው። ድህነት ማለት እኛ ፍጡራን በመሆናችን የተነሣ ውስን እንደሆንን፣ ኀጢአተኞች መሆናችንን፣ የሚገጥሙንን ማንኛውንም ዐይነት ፈተናዎች እንድንወጣ የሚረዳን የዋ የሆነ ልብ መጎናጸፍ ማለት ነው። ድህነት ማለት ገንዘብን ለማጋበስ፣ ሥልጣንን ለመቈናጠጥና ምቾትን የሕይወታችን ግብና የደስታችን መሠረት አድርገን መቁጠር የመሳሰሉትን በውስጣችን የሚገኘውን ባሕሪ ማስወገድ ማለት ነው። ድህነት በምትኩ ከውስንነታችን ባሻገር በመሄድ እግዚአብሔር ቅርባችን እንደሆነና የእርሱ ጸጋ እንደሚረዳን በማመን የሌሎችን የራሳችንንና ማኅበራዊ ኃላፊነቶችን በነጻነት ለመያዝና ለመወጣት ሁኔታዎችን ያመቻቻል። ድህነትን የምንረዳው በዚህ መልኩ ነው። የማኅበረሰቡን ቁሳዊ ሀብቶችን እንዴት በተሻለ መንገድ መጠቀም እንዳለብንና ራስ ወዳድነትንና ለራሳችን ብቻ ሀብት ማጋበስን አስወግደን የጋራ ተጠቃሚነት መንፈስን ማዳበር ነው። እንግዲያውስ ቅዱስ ፍራንቼስኮ በድህነት መንፈስ ያደረገውን ምስክርነት እንደ ምሳሌ እንውሰድ። አስተሳሰቡን ሙሉ በሙሉ በክርስቶስ ላይ በማድረጉ የተነሣ ክርስቶስን በድሆች ውስጥ ይመለከት ነበር፣ እርሱንም በድሆች አማካይነት ያገለግል ነበር። ታሪክን በመቀየር ሐቀኛ የሆነ ልማት ለማምጣት ከፈለግን የድሆችን ለቅሶ መስማትና መገለላቸው ማብቂያ ያገኝ ዘንድ ራሳችንን ለዚህ አገልግሎት መሰዋት ይኖርብናል። በተመሳሳይም በከተሞቻችንና በአካባቢያችን ያሉ ድሆች ዕለት በዕለት ከሕይወታቸው ውስጥ የወንጌላዊ ድህነት ስሜት እንዳታጡ ጠይቃችኋለሁ። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያዳመጣችሁት ርዕሰ ሊቃነ ጳጳሳት ፍራንቼስኮ በመጪው ኅዳር 10 2010 ዓ.ም በዓለም አቀፍ ደረጃ የመጀመሪያው የድሆች ቀን ይከበር ዘንድ መወሰናቸው ይታወቃል። ይህንንም አስመልክተው በሰኔ 6 2009 ዓ.ም ካስተላለፉት መልእክት አራተኛውን ክፍል ነበር ያስደመጥናችሁ። በሚቀጥለው አርብ ቀጣዩን ዝግጅት እናስደመጣችኋለን። አብራችሁን ሆናችሁ እንድትከታተሉን ከወዲሁ እንጋብዛለን።
ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።